ይህ የአሜሪካ ድምፅ ጣቢያ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት ከምሽቱ 3 ሰዓት ጀምሮ የምናስተላልፈው ፕሮግራም አሁን ጀመረ። የዩናይት ስቴትሱ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ፌልትማን ከኢትዮጵያ ባለሥልጣናት ጋር መወያየታቸውን የዩናይት ስቴትስ የውጭ ጉዳይ ሚኒስቴር አስታወቀ። ዝርዝሩን በዕለቱ አብይ ርዕስ ይዘናል። የኢትዮጵያ የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ ብሌኒ ስዩም ዛሬ ለአሜሪካ የውጭ ጉዳይ ሚኒስትርና ለዓለም አቀፍ መገናኛ ብዙሀን ያደረጉትንም ገለጻ ተከታትለናል። በመጽሔቱ ክፍለ ጊዜ ይቀርባል። ሌሎች በወቅታዊ ጉዳዮች ላይ ያተኮሩ በርካታ ዘገባዎችና ቅንብሮችም ይዘናል። አርብ ጥቅምት 26 2014 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭና ተመልካቾቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ደረጀ ደስታ፣ የቴክኒክ አቀናባሪያችን ብርሃን ኃይሉ፣ የዌብና ማኅበራዊ መገናኛ አሰናጃችን አበባየሁ ገበያው፣ የስርጭት መሐንዲሳችን ሚሻ ዲብንስኪ፣ ከዕለቱ ዋና አዘጋጅ ልዩ ጽዮን ግርማና እንዲሁም በያሉበት ሆነው ዝግጅቶቻቸውን ካደረሱን ዘጋቢዎቻችንና ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን ወደ ቀዳሚው የሰዓቱ የዓለም ዜና።
ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማቀርብላችሁ ደረጀ ደስታ ነኝ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ጀፍሪ ፌልትመን ከኢትዮጵያ ባለሥልጣናት ጋር መወያየታቸውን የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አስታውቋል። ለሁለት ቀናት ጉብኝት በትናንትናው ዕለት አዲስ አበባ የገቡት ልዩ መልእክተኛው አምባሳደር ጀፍሪ ፌልትመን ትናንት በነበራቸው ቆይታ ምክትል ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩን አቶ ደመቀ መኮንንን ጨምሮ ከሶስት ከፍተኛ የኢትዮጵያ ባለሥልጣናት ጋር መወያየታቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታውቋል። ዝርዝሩ በአብይ ርዕስ ይቀርባል። የኢትዮጵያ ብሔራዊ ምርጫ ቦርድ የሕዝብ ተወካዮች ምክር ቤት ከሚኒስትሮች ምክር ቤት የተዘጋጀውን አገር አቀፍ አስቸኳይ ጊዜ አዋጅ ጥቅምት 25 ቀን 2014 ዓ.ም ማጽደቁን ተከትሎ የቤኒሻንጉል ጉሙዝ ክልል የምርጫ ሰሌዳና ዝግጅትን ያቋረጠ መሆኑን ዛሬ ባወጣው መግለጫ አስታወቀ። ምርጫ ቦርዱ ስድስተኛው አጠቃላይ ምርጫን በአብዛኛው የአገራችን ክፍሎች አከናውኖ ማጠናቀቁን ገልጾ በቤንሻንጉል ጉሙዝ ክልል በታህሳስ ወር ምርጫውን ለማከናወን የጊዜ ሰሌዳ አውጥቶ ተግባራትን ማከናወን ጀምሮ እንደነበር አስታውሷል። ዓለም አቀፋዊ ጫና እየበረታባት ባለችው ሱዳን በጠቅላይ ሚኒስትር አብደላ ሐምዶክና ወታደራዊ ግልበጣውን ባካሄዱት መሪዎች መካከል ያለው ንግግር መሻሻል እያሳየ መሆኑ ተዘገበ። በሱዳን የአገሪቱ ሲቪል መር የሽግግር መንግስት ያስወገዱት ጀነራል ፋታ አልብርሃን በእስር ላይ የሚገኙትን ጠቅላይ ሚኒስትር አብደላ ሐምዶክ አስተዳደር ውስጥ ሲያገለግሉ የነበሩ የተወሰኑ ሲቪሎች እንዲለቀቁ ማድረጋቸው ተሰምቷል። በጉዳዩ ላይ ጀምስ ባቲ በሱዳን መዲና ካርቱም ከሚገኘው ጋዜጠኛ ማይክል አቲት ጋር ያደረገውን ቆይታ ይዘት ሀብታሙ ስዩም ባጭሩ ይነግረናል።
ከሁለት ሳምንታት በፊት ሲቪል መሩን የሱዳን ሽግግር መንግስት ያስወገዱት ጠቅላይ ሚኒስትር የነበሩትን አብደላ ሐምዶክንም ለቤት ውስጥ እስር የዳረጉት ጀነራል ፋታ አልቡርሃን በእስር ላይ ከሚገኙት በርካታ ሱዳናውያን መካከል የተወሰኑትን የቀድሞ ባለስልጣናት ከእስር መልቀቃቸው ተሰምተዋል። በሱዳን ዋና ከተማ የሚገኘው ጋዜጠኛ ማይክል አቲቲ ከተፈቱት መካከል ስለ አራቱ ይህንም ብሏል።
ከተለቀቁት አራት ሲቪል አባላት መካከል የተወሰኑት የሚኒስትሮች ምክር ቤት አባላት ናቸው። አንደኛው በቀደመው መንግስት የመረጃ ሚኒስትር ነበሩ። አንደኛው ደግሞ የቴሌኮሙኒኬሽን ተቋም ኃላፊ ሆነው ሰርተዋል። ሌሎቹ ሁለቱ የሌሎች ፖለቲካ ፓርቲዎች አባላት ናቸው። ትናንት ጠዋት ከደቡብ ሱዳን አደራዳሪ ቡድን አባል ጋር ተነጋግሬ ነበር። እሱ እንደነገረኝ በእስር ላይ ያሉት ሰዎች በሶስት የተከፈሉ ናቸው። የመጀመሪያዎቹ ለደህንነታቸው ሲሉ በቁጥጥር ስር የዋሉ ናቸው። እነዚህን በአስቸኳይ ለመፍታት በሱዳን ጦር አመራሮች፣ በጠቅላይ ሚኒስትር አብደላ ሐምዶክ እና አደራዳሪ ቡድን መካከል ስምምነት ተደርሷል።
ጋዜጠኛው አቲቲ ሁለተኛው ቡድን ባላቸው ተሳትፎ ምክንያት የታሰሩና የተወሰነ ክስ የቀረበባቸውን እንደሚያካትት፣ ሶስተኛው ቡድን ደግሞ በሀገሪቱ በዚህ ወር በተደረጉ ሁለት የተቃውሞ ሰልፎች ላይ ተሳትፎ ያላቸው ሰዎች እንደሚገኙበት ተናግረዋል። የእስረኞቹ መለቀቅ የተሰማው ሱዳን አዲስ መንግስት አቋቁማለች እየተባለ በሚነገርበት ሰዓት ነው። ጋዜጠኛው ማይክል አቲቲ ግን እስካሁን በጉዳዩ ላይ የተሰጠ ኦፊሳላዊ መግለጫ አለመኖሩን አክሏል።
Even the government-owned media has not reported this last night.
የመንግስቱ የመገናኛ ብዙሃን እንኳን እስከ ትናንት ምሽት ድረስ ጉዳዩን አልዘገቡትም። ምናልባት ይሄ ሾልኮ የወጣ መረጃ ይሆናል። ላለፉት 10 ቀናት ሱዳናውያን የጦር ሰራዊቱ መሪ ቃል በገቡት መሰረት መንግስት መመስረቱን ይፋ ያደርጋሉ ብለው እየተጠባበቁ ነው።
የቀድሞው የሽግግሩ መንግስት የፋይናንስ ሚኒስቴር ጋብርኤል ኢብራሂም በሂደት ላይ ያለው ድርድር ሉዓላዊ ምክር ቤት የሚባለው ተቋም በድጋሚ የሚደራጅበትን መንገድ የሚመክር ስለመሆኑ መናገራቸው ተጠቅሷል። ሉዓላዊው ምክር ቤት በሱዳን ጦር ምክር ቤትና የነጻነትና የለውጥ ቅንጅት ኃይሎች በተሰኘው ሲቪላዊ ተቋም መካከል የተደረገ የስልጣን ክፍፍል ውልን መሰረት አድርጎ የተቋቋመ መሆኑ ይታወሳል።
የናይጄሪያ ጸጥታ ኃይሎች በዚህ ሳምንት ከአቡጃ ዩኒቨርሲቲ በአጋጆች ተጠልፈው በቁጥጥር ስር የነበሩ 6 ሰዎችን ማስለቀቃቸውን ዛሬ በሰጡት መግለጫ አስታወቁ። በናይጄሪያ ከትምህርት ተቋማት ተማሪዎች ያፈኑ መውሰድ በተለይ በሰሜን ናይጄሪያ ግዛቶች የተለመደና የጨመረ የመጣ ቢሆንም በዋና ከተማዋ አቡጃ መፈጸሙ ግን የተለመደ አለመሆኑ ተመልክቷል። ታጣቂዎች ተማሪዎቹ 4 የትምህርት ቤቱን ሰራተኞች ከ2 ልጆቻቸው ጋር አግተው የወሰዱት ባለፈው ማክሰኞ ነበር። ፖሊስ በአቡጃ ከተማ በርካታ ወታደራዊ የፍተሻ ኬላዎችን በመመስረት ጥብቅ የፖሊስ ክትትል ዘመቻ ማድረጉም ታውቋል። በሰሜንና ሰሜን ምዕራብ ናይጄሪያ ህገወጥነት የተንሰራፋ መሆኑ ሲነገር ለ12 ዓመታት የቆየው የእስላማዊ ኃይሎች እንቅስቃሴ የናይጄሪያ ጦር አቅምን በየቦታው እንዲበተን ያደረገው መሆኑም ተገልጿል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ዩናይትድ ስቴትስ ጋዜጠኞችን አፍነው ዝም ለማሰኘት መሰረት የሌላቸውን የህግ ክሶች በመመስረት መንግስታት የሚያደርሱባቸውን የህግ ጫና እንዲቋቋሙ ጋዜጠኞችን ለመደገፍ ዝግጁ ናት ሲሉ የዩናይትድ ስቴትስ የልማትና የእርዳታ ድርጅት ዳይሬክተር ሰማንታ ፓወር ትናንት ሐሙስ አስታውቀዋል ሲል የአሶሺየትድ ፕሬስ ዘገበ። ሰማንታ አሜሪካ በአገር ውስጥ ላሉት የዲሞክራሲ ቡድኖች የምትሰጠው ድጋፍ ሁሉን አካታችና ውጤታማ የሚሆንበትን መንገድ ለማረጋገጥም ትሰራለች ማለታቸውም በዘገባው ተመልክቷል። የታይዋንን ነጻ አገርነት የሚደግፉ ሰዎች በእድሜ ልክ ወንጀለኝነት ይመደባሉ ሲል በቻይና የታይዋን ጉዳዮች ቢሮ ቃል አቀባይ ዛሬ አርብ በሰጡት መግለጫ አስታወቁ። ታይዋንን እንደ ራሷ ግዛት አድርጋ በምትቆጥራት ቻይናና ራሷን እንደ ነጻ አገር በምትቆጥረው ደሴቲቱ ታይዋን መካከል ያለው ውጥረት እየተባባሰ ከመጣ ወዲህ ቻይና ነጻነትን የሚደግፉ ሰዎችን ለመቅጣት አቋሟን በግልጽ ስታሳውቅ ይህ የመጀመሪያው መሆኑ ተገልጿል። የቻይናው ጽህፈት ቤት በስም ጠርቶ ከፈረጃቸው መካከል የታይዋኗ መሪ ሱሴን ቻንግ፣ የፓርላማው ቃል አቀባይ ዩሲ ኩን እና የውጭ ጉዳይ ሚኒስቴሩ ጆሴፍ ው ይገኙበታል። የታይዋን ነጻ አገርነት በግንባር ቀደም ይደግፋሉ የተባሉትን እነዚህ ሰዎች ጨምሮ በጥቁር መዝገብ ውስጥ የተመዘገቡ ሌሎች ሰዎች ከቻይና ካሉ ድርጅቶችም ሆነ ሰዎች ጋር ምንም አይነት ግንኙነት እንዲኖራቸው የማይደረግ መሆኑም በዘገባው ተመልክቷል። ዋይት ሃውስ 100ና ከዚያ በላይ ሰራተኞች ያሏቸው ድርጅቶች እንደ አውሮፓ አቆጣጠር እስከ ጥር 4 ድረስ ሰራተኞቻቸው መከተባቸውን እንዲያረጋግጡ ወይም ቢያንስ በሳምንት አንድ ጊዜ ምርመራ እንዲያደርጉ የሚያዝ አዲስ የኮቪድ-19 ክትባት ደንብ ትናንት ሐሙስ አውጥቷል። ትዕዛዙ 84 ሚሊዮን የሚደርሱ አሜሪካውያንን እንደሚመለከትም ተገልጿል። የዩናይትድ ስቴትስ የመድኃኒት አምራች ፋይዘር አዲስ ያወጣው የኮቪድ-19 እንክብል መድኃኒት በኮቪድ-19 ጋር በተያያዘ ሆስፒታል መግባትንም ሆነ በቫይረሱ የመሞትን አደጋ 89 ከመቶ እንደሚቀንሰው በሰዎች ላይ በተደረገው የምርመራ ሙከራ መረጋገጡን ዛሬ ባወጣው መግለጫ አስታወቀ። ፋይዘር መድኃኒቱ ለአስቸኳይ ጊዜ ጥቅም ላይ የሚውልበትን መንገድ ለማስፈቀድ ለዩናይትድ ስቴትስ የቁጥጥር ተቋማት ለማቅረብ በዝግጅት ላይ መሆኑንም ጨምሮ ገልጿል። ፓክስሎቪድ የተባለው አዲሱን እንክብል መድኃኒት ሆስፒታል ባልገቡና በኮቪድ-19 ተጋልጠው ባሉባቸው ሌሎች ህመሞች የተነሳ በሽታው ሊባባስባቸው በነበሩ ጎልማሶች ላይ በተደረገ ሙከራ መድኃኒቱ ውጤታማ ሆኖ መገኘቱንም ፋይዘር አስታውቋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የዕለተ አርብ ምሽት ዝግጅታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። በቀጥታ በራዲዮ ቴሌቪዥን ስርጭታችንን የምትከታተሉ አድማጮቻችን የድምጽና ምስል አቀናባሪያችን ጀስቲን ትዌይት ነው። በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ19 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ዕለቱ አብይ ርዕስ። አምባሳደር ፌልትማን ከኢትዮጵያ ባለስልጣናት ጋር መወያየታቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታወቀ። ለሁለት ቀናት የሥራ ጉብኝት በትላንትናው ዕለት አዲስ አበባ የገቡት የዩናይትድ ስቴትሱ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ጄፍሪ ፌልትማን ትናንት በነበራቸው ቆይታ አቶ ደመቀ መኮንንን ጨምሮ ከሶስት ከፍተኛ የኢትዮጵያ ባለስልጣናት ጋር መወያየታቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታውቋል። ኬኔዲ አባተ ተከታትሎታል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ በሰጡት መግለጫ አምባሳደር ፌልትማን በትናንትናው የአዲስ አበባ ቆይታቸው ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን፣ ከመከላከያ ሚኒስትር አብርሃም በላይና ከገንዘብ ሚኒስትር አህመድ ሺዴ ጋር እንደተወያዩ አስታውቀዋል። የጉብኝታቸው ዓላማ በኢትዮጵያ እየተስፋፋ ላለው ግጭት መፍትሄ ማፈላለግ ላይ ያተኮረ እንደሆነም ነው ፕራይስ በዕለታዊ መግለጫቸው የተናገሩት። ለዚህም መሳካት ሁሉም አካላት ነፍጣቸውን እንዲያ ወርዱና ግጭት እንዲያቆሙ ዩናይትድ ስቴትስ መጠየቋን አሁንም ስለመቀጠሉ አንስተዋል። በውጊያው ተሳታፊ የሆኑ አካላት ያለምንም ቅድመ ሁኔታ ዘላቂ የተኩስ አቁም ስምምነት ላይ እንዲደርሱም በድጋሚ ጥሪ አቅርበዋል። ከሌሎች እርምጃዎች በተጨማሪ ህወሓትንና የኦሮሞ ነጻነት ሰራዊትን ወደ አዲስ አበባ የሚያደርጉትን ግስጋሴ እንዲያቆሙ እንጠይቃለን። ሁሉም አካላት ለተኩስ አቁም ስምምነት እንዲደራደሩም እንጠይቃለን። በኢትዮጵያ የሚኒስትሮች ምክር ቤት ስለታወጀው ሀገር አቀፍ የአስቸኳይ ጊዜ አዋጅ እናውቃለን። እናም ሁሉም ወገኖች ከድርጊታቸው እንዲታቀቡ፣ ጦርነቶችን እንዲያቆሙና የዜጎች መብቶች እንዲከበሩ እናሳስባለን። እንደሚታወቀው አምባሳደር ፌልትማን ትናንት ወደ ኢትዮጵያ ተጉዘዋል። ዛሬ ከኢትዮጵያ ባለስልጣናት ጋር ሲወያዩ ውለዋል። ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ጋር ተገናኝተዋል። ከመከላከያ ሚኒስትሩ አብርሃም በላይ፣ የገንዘብ ሚኒስትር አህመድ ሺዴ፣ ከምክትል ጠቅላይ ሚኒስትር ደመቀ መኮንን ሐሰን ጋርም ተገናኝተዋል። ከጉብኝቱ በኋላ መግለጫ ይኖራል ብዬ እጠብቃለሁ። እንደምታውቁት ነገም እዚያው ይቆያሉ ብለዋል ቃል አቀባዩ በትናንት ምሽት መግለጫቸው። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛው አምባሳደር ጄፍሪ ፌልትማን በዛሬው የሁለተኛ ቀን የአዲስ አበባ ውሏቸው ከሌሎች የኢትዮጵያ ባለስልጣናትም ጋር ውይይት እንደሚያደርጉ የገለጹ ሲሆን በስካውን ቆይታቸው ካገኙዋቸው ባለስልጣናት ጋር ስለነበራቸው ውይይት በዝርዝር ያነሱት ጉዳይ ግን የለም። የአፍሪካ ቀንድ ልዩ መልእክተኛው አምባሳደር ፌልትማን በዚሁ በኢትዮጵያ ግጭት ጉዳይ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ጋርም የተወያዩ ቢሆንም ስለ ሁለቱ አካላት ውይይትም የወጣ ዝርዝር መረጃ የለም። አንድ ዓመት የሞላው የሰሜን ኢትዮጵያ ግጭት በአሁን ወቅት በአማራና በአፋር ክልሎች ተስፋፍቶ የቀጠለ ሲሆን በጦርነቱ ምክንያት ኢትዮጵያ የህልውና አደጋ እንደተጋረጠባት የገለጸው የኢትዮጵያ መንግስት በመላ አገሪቱ ተፈጻሚ የሚሆን የአስቸኳይ ጊዜ አዋጅ ማወጁም ይታወቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ጄ ብሊንከን ግጭቱ የተጀመረበትን አንደኛ ዓመት በማስመልከት ትናንት በሰጡት መግለጫ በኢትዮጵያ ያለው ግጭት መቆም እንዳለበት ገልጸው ድርድር እንዲጀመርም የተለመደ መልእክታቸውን አስተላልፈዋል። በጦርነቱ የተሳተፉ ሁሉም አካላት በተለይም በማህበራዊ ሚዲያዎች በሚነዟቸው ግጭት ቀስቃሽ ትርክቶች የእርስ በርስ ግጭቱ እየተባባሰ የመሄዱ ጉዳይ ዩናይትድ ስቴትስን በጥልቀት እንደሚያሳስባትም ነው ሚኒስትሩ የገለጹት። በመሆኑም የኢትዮጵያ መንግስት የአየር ጥቃቶችን ጨምሮ ወታደራዊ ዘመቻውን እንዲያቆም፣ የኤርትራ መንግስት ከኢትዮጵያ ጦሩን እንዲያስወጣ፣ እንዲሁም ህወሓትና እርሳቸው የኦሮሞ ነጻነት ሰራዊት ብለው የገለጹትና መንግስት ኦነግ ሸኔ የሚለው ቡድን ወደ አዲስ አበባ የሚያደርጉትን ጉዞ በአስቸኳይ እንዲያቆሙ ሲሉም ጥሪ አቅርበዋል። ሁሉም አካላት ያለ ቅድመ ሁኔታ የሰላም ድርድር እንዲያደርጉ ጠይቀው የኢትዮጵያ ህዝብ ግጭቱን እንዲያቆም ዓለም አቀፉ ማህበረሰብ ድጋፍ ለማድረግ ዝግጁ እንደሆነም ጠቁመዋል። የግጭቱን መስፋፋትና መባባስ ተከትሎ ከዩናይትድ ስቴትስ በተጨማሪ የአውሮፓ ህብረት፣ ሩሲያና ኢጋድን ጨምሮ ለግጭቱ ሰላማዊ መፍትሄ እንዲፈለግለት የሚጠይቁ ሀገራትና ተቋማት ከሰሞኑ በርክተዋል። ለግጭቱ ፖለቲካዊ መፍትሄ ለማፈላለግ በትናንትናው ዕለትና ዛሬ በአዲስ አበባ ቆይታ ያደረጉት በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛው አምባሳደር ፌልትማን በሰሜን ኢትዮጵያ እየተካሄደ ባለው ጦርነት ምክንያት የኢትዮጵያና የዩናይትድ ስቴትስ ግንኙነት መስቀለኛ መንገድ ላይ መድረሱን ሰሞኑን መግለጻቸው ይታወሳል። ፌልትማን ይህን ያሉት በዩናይትድ ስቴትስ የሰላም ተቋም ተገኝተው በኢትዮጵያ ወቅታዊ ጉዳይ ላይ ንግግር ባደረጉበት ወቅት ሲሆን ጦርነት በሀገሪቱ እየተስፋፋ ባለበት ወቅት የሁለቱ ሀገራት ግንኙነት ጸንቶ ሊቆይ እንደማይችል ተናግረዋል። በዚህም ምክንያት ዩናይትድ ስቴትስ ከኢትዮጵያ ጋር ያላትን የንግድ ልውውጥ ስምምነት ለመሰረዝ እንዲሁም በጦርነቱ ላይ በተሳተፉት ሁሉም ወገኖች ላይ ማዕቀብ ለመጣል መዘጋጀቷንም በአጽንኦት ተናግረዋል። በቅርቡ በኢትዮጵያ የተከሰቱት ፖለቲካዊ ክስተቶች ጠቅላይ ሚኒስትሩን ከጦርነት ወደ ሰላም ሐሳብ ያመሩታል ብለን ተስፋ አድርገን ነበር ሲሉም በወቅቱ ገልጸዋል። ከዚህ ቀደም በኢትዮጵያ በነበራቸው ጉብኝት ጠቅላይ ሚኒስትሩን ማግኘት ያልቻሉት አምባሳደር ፌልትማን በአሁኑ ጉብኝታቸውም ቢሆን ከጠቅላይ ሚኒስትር አብይ አህመድ ጋር ስለመገናኘታቸው የታወቀ ነገር የለም። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲም ወታደራዊ እንቅስቃሴዎች እንዲቆሙና ያለ ቅድመ ሁኔታ የተኩስ አቁም ድርድር እንዲጀመር በመጠየቅ ዛሬ ባወጣው መግለጫ አምባሳደር ፌልትማን ለግጭቱ መፍትሄ ለማፈላለግ በኢትዮጵያ ጉብኝት ማድረጋቸውን ከማሳወቁ ውጭ ዝርዝር ጉዳይ አላነሳም። በኢትዮጵያ መንግስት በኩልም ይህ ዘገባ እስከተጠናቀረበት ሰዓት ድረስ ስለልዩ መልእክተኛው ጉብኝት የተባለ ነገር የለም። የአሜሪካ ድምጽም ከኢትዮጵያ የውጭ ጉዳይ ሚኒስቴር እንዲሁም ከዩናይትድ ስቴትስ ኤምባሲ ስለ መልእክተኛው ጉብኝት መረጃ ለማግኘት ያደረገው ጥረት አልተሳካም። ጉብኝቱን በተመለከተ ከመንግስትና ከኤምባሲው ተጨማሪ መረጃ ካገኘን ይዘን የምንመለስ ይሆናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች፣ ተከታዩም ከኢትዮጵያ ወቅታዊ ጉዳዮች ጋር የተያያዙ በርከት ያሉ ጭብጦችን ያካተተ ዘገባ ነው። የዩናይትድ ስቴትስ ህወሓት ደሴንና ኮምቦልቻ ከተሞችን መቆጣጠሩ በሰሜን ኢትዮጵያ ያለውን ሰብአዊ ቀውስ የሚያራዝም በመሆኑ አሳስቦኛል ያለች ሲሆን በጦርነቱ ውስጥ እየተሳተፉ ያሉ ሁሉም አካላት ያለምንም ቅድመ ሁኔታ ጦርነቱን አቁመው ለድርድር እንዲቀርቡም ጠይቃለች። በተመሳሳይ አፍሪካውያን መሪዎች የትግራይ ኃይሎች ወደ ዋና ከተማው እየገሰገስን ነው ማለታቸው ከተሰማ በኋላ በአስቸኳይ ተኩስ አቁም እንዲደረግና በጦርነት እየተሳተፉ ያሉ አካላት በሙሉ ለድርድር እንዲቀርቡ ጠይቀዋል። ይህ በእንዲህ እንዳለም ህወሓትን ጨምሮ 9 የሚሆኑ የኢትዮጵያ መንግስትን የሚጻረሩ ቡድኖች በዛሬው ዕለት በዚህ በዋሽንግተን ዲሲ መንግስቱን ለመጣል ጥምረት እንመሰርታለን ማለታቸውን ጠቅሶ ሮይተርስ ዘግቧል። ሮይተርስ የዘገበውን ዘገባ በሌላ በኩል የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል በማህበራዊ ሚዲያ ላይ በኢትዮጵያውያን ዘንድ የብሔር ግጭት የሚቀሰቅሱ ጥላቻ ንግግሮች መጨመራቸው አሳስቦኛል ያለበትን አጣምራ የደንገረመው ተከታዩን ይዛ ቀርባለች።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኢትዮጵያ መንግስትና በህወሓት ኃይሎች መካከል እየተካሄደ ያለው ጦርነት በሰሜን ኢትዮጵያ ያለውን አስከፊ የሰብአዊ ቀውስ የሚያባብስ በመሆኑ በጦርነቱ የሚሳተፉ ሁሉም አካላት ያለምንም ቅድመ ሁኔታ ለድርድር እንዲቀርቡ ጥሪ ያደረጉ። በሌላ በኩል 9 የሚሆኑ ጸረ መንግስት ቡድኖች አማጽያኑ ወደ መዲናዋ እየገሰገሱ ባሉበት በአሁኑ ሰዓት መንግስትን ለመጣል በዛሬው ዕለት የተባበሩት የኢትዮጵያ ፌዴራሊስትና ኮንፌዴራሊስት ህብረት በሚል መጠሪያ ከህወሓት ጋር ጥምረት በመፍጠር መፈራረማቸውን ሮይተርስ ዘግቧል። የጥምረቱ አባል የሆኑት መንግስት አሸባሪው ሸኔ በማለት የሚጠራቸውና ራሳቸውን የኦሮሞ ነጻነት ሰራዊት ሲሉ የሚጠሩትና የአገው የዴሞክራሲያዊ ንቅናቄ የጥምረቱን እውን መሆን ለሮይተርስ አረጋግጠዋል። የህወሓት ከፍተኛ አባል የሆኑት አቶ ብርሃነ ገብረ ክርስቶስ በዛሬው ዕለት በተደረገው የፊርማ ስነ ስርዓት ላይ አሁን ያለው የኢትዮጵያ መንግስት የቀረቡለትን የሰላም አማራጮች በሙሉ ሊቀበል አልቻለም ብለዋል። አቶ ብርሃነ ገብረ ክርስቶስ አክለውም በመላው ሀገሪቱ በተለያዩ ቦታዎች እርስ በርስ ጦርነቶች እየተካሄዱ መሆኑን ገልጸው በዚህ የተነሳም አሁን ያለው የኢትዮጵያ መንግስት መወገድ እንዳለበትም አስረድተዋል። በዚህ ጉዳይ ላይ ማብራሪያ የተጠየቁት የጠቅላይ ሚኒስትር ቢሮ ቃል አቀባይ ብለኔ ስዩም ለሮይተርስ በሰጡት መልስ ከዚህ ቀደም በትዊተር ገጻቸው ላይ የሰጡትን ምላሽ እንዲጠቀም መግለጻቸው የተነገረ ሲሆን በዚህ በተጠቀሰው የትዊተር ጽሑፍ ላይም ብለኔ ስዩም ከሶስት ዓመታት በፊት የተከፈተው የፖለቲካ ምህዳር ለተቀናቃኞች ልዩነታቸውን በምርጫ ኮሮጆ በሰኔ 2013 ዓ.ም እንዲፈቱ ሰፊ እድል ፈጥሯል ማለታቸው ተጠቅሷል። ይሁንና ብለኔ ስዩም በቀጥታ ጥምረቱን በተመለከተ ምላሽ አልሰጡም። በተመሳሳይ በጥምረቱ መስረታ ዙሪያ የህወሓት ቃል አቀባይ ጌታቸው ረዳ አስተያየቱን ሆነ ምላሹን አልሰጡም። በሌላ በኩል የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናልም በዛሬው ዕለት ኢትዮጵያ ከትግራይ ጦርነት ጋር ተያይዞ የሰብአዊ መብትና የሰብአዊ ቀውስ ጥፋት ውስጥ እየገባች መሆኑ እንዳሳሰበው ገልጿል። የኢትዮጵያ መንግስት በመላው ሀገሪቱ ያወጀው የአስቸኳይ ጊዜ አዋጅ የፍትህ አካላትን ነጻነት የሚጋፋ ነው ያለ ሲሆን በማህበራዊ ሚዲያ ላይም የመንግስት ባለስልጣናት ተራው ማህበረሰብ መንግስት አሸባሪ ሸኔ በማለት በሚጠራው በኦሮሞ ነጻነት ሰራዊትና በህወሓት ላይ መሳሪያ እንዲያነሱ እየቀሰቀሱ የብሔር ግጭትና ብጥብጥን እያበረታቱ ነው ብሏል። በዚህ ጉዳይ ላይ የኢትዮጵያ መንግስት የፌደራል ጠቅላይ አቃቤ ህግ ጌዲዮን ጢሞቴዎስ የአስቸኳይ ጊዜ አዋጁ ያስፈልገው መንግስት አሸባሪ ከሚላቸው ታጣቂዎች ከሚሰነዘረው ጥቃት ኢትዮጵያን ለማዳን ነው ማለታቸው ይታወሳል።
አመሰግናለሁ ሄደን። አድማጮች በተከታዩ መጽሔት ዘገባ ደግሞ ወደ አዲስ አበባ እንመለሳለን። ሁለት ከፍተኛ የኢትዮጵያ መንግስት ባለስልጣናት በዛሬው ዕለት የሰጧቸውን መግለጫዎች ይመለከታል። ህወሓት ከአማራና ከአፋር ክልል ሙሉ በሙሉ ካልወጣና እያካሄደ ያለውንም ሁከትና ጥቃት ሙሉ ለሙሉ ካላቆመ ከፌዴራል መንግስቱ ጋር ምንም አይነት ድርድር ሊያካሄድ የሚችልበት ሁኔታ የለም ሲሉ የኢትዮጵያ ፍትህ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ዛሬ ወቅታዊ ጉዳዮችን በማስመልከት ለአሜሪካ የውጭ ጉዳይ ሚኒስቴርና ሌሎች ተቋማት ባደረጉት ገለጻ አስታውቀዋል። ህወሓት በአዲስ አበባና በሌሎች ከተሞች ጥቃት ለማድረስ እያሴረ መሆኑን ተጨባጭ የደህንነት መረጃ እንደደረሳቸው የገለጹት ዶክተር ጌዲዮን የአስቸኳይ ጊዜ አዋጅ መታወጁ ተጨማሪ ኃይል ለማደራጀት የሚያግዝ መሆኑንም አስረድተዋል። በድረገጽ አማካኝነት የተካሄደውን ይህን ገለጻ የተከታተለችው ስመኝሽ የቆየ ተከታዩን አሰናድታለች።
የኢትዮጵያ መንግስት ተወካዮች በድህረ ገጽ ላይ በተካሄደው ስብሰባ ላይ ያደረጉት ገለጻ ዋና ዓላማው ኢትዮጵያ አሁን ያለችበትን ውስብስብ ሁኔታ ለዓለም አቀፉ ህብረተሰብ ለማስረዳት ነው። አንድ ዓመት ያስቆጠረውና በሰሜን ኢትዮጵያ እየተካሄደ ያለው ጦርነት መነሻና ሂደቱን በተመለከተ ለአሜሪካ የውጭ ጉዳይ ሚኒስትርና የተለያዩ ዓለም አቀፍ ሚዲያ ተወካዮች ገለጻ ያደረጉት የኢትዮጵያ ፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስና የጠቅላይ ሚኒስትሩ ቃል አቀባይ ቢሌኔ ስዩም ህወሓት በፈቃደኝነት ጦርነቱን ሙሉ ለሙሉ አቁሞ ከተቆጣጠራቸው የአማራና የአፋር ክልሎች ካልወጣ ምንም አይነት ድርድር እንደማይኖር አስረግጠው ተናግረዋል።
ከህወሓት ጋር ድርድር ለማድረግ ቢያንስ በትንሹ ህወሓት ንጹሐን ሲቪሎችን እያሰቃየበት ካለው የአማራና የአፋር ክልሎች መውጣት አለበት። ህወሓትን እዚያ እንዲኖር የሚያደርግ ምንም አይነት ጉዳይ የላቸውም። በተጨማሪም አሁንም ቢያንስ ሲያካሂድ የቆየውን ሁከትና ጥቃት በፍቃዱ ማቆም አለበት።
ዶክተር ጌዲዮን አክለው ህወሓት በአዲስ አበባና በሌሎች ከተሞች ላይ ጥቃት ለማድረስ እያሴረ መሆኑን መንግስት የተረጋገጠ መረጃ እንዳለውም ተናግረዋል።
ህወሓት በአዲስ አበባና በሌሎች ከተሞች ጥቃት የማድረስ ሙከራ እንደሚያደርግ የተረጋገጠ የደህንነት መረጃ ደርሶናል።
በጉዳዩ ላይ አስተያየታቸውን የሰጡት የጠቅላይ ሚኒስትሩ ቃል አቀባይ ቢሌኔ ስዩም በበኩላቸው የፌዴራሉ መንግስትና ህወሓት በእኩል ደረጃ ታይተው ለድርድር እንዲቀርቡ መጠየቁ ስህተት እንደሆነ አስምረው የሀገሪቱ መንግስት በሽብርተኝነት የፈረጀው ታጣቂ ቡድን የሚያደርሰው ጥቃት በዓለም አቀፉ ህብረተሰብ ዘንድ በበቂ ሁኔታ ባለመወገዙም ወቅሰዋል።
There is a misconception and an equalizing
federal መንግስትና ህወሓትን እኩል የማድረግ የተሳሳተ አመለካከት አለ። በምንም አይነት ሁኔታ ውስጥ ቢሆን በተመሳሳይ አካላት መካከል የሚደረግ ግንኙነት ተደርጎ መቆጠር የለበትም። የፌደራል መንግስቱ ህገ መንግስቱ የሀገሪቱን ሰላምና ጸጥታ የማስጠበቅ ኃላፊነት የሰጠው ነው። ይህን የምለው አብዛኞቹ የሚደረጉ ጥሪዎች በሀገሪቱ ህገ መንግስትና በሀገሪቱ ህግ መሰረት አሸባሪ ሆኖ የተፈረጀውን ታጣቂ አማጺ ቡድንን በበቂ ሁኔታ የማያወግዙ በመሆኑ ነው።
ቢሌኔ ዲሞክራሲያዊ በሆነ መንገድ የተመረጠና ሰፊ ድጋፍ ያለው ባሉት የኢትዮጵያ መንግስት ላይ የተጠና በሚመስል መንገድ የሚቀርበው ክስ አሳሳቢ መሆኑን የገለጹ ሲሆን መንግስት በተናጠል ተኩስ አቁም ካደረገ በኋላ የእርዳታ አቃዎች ወደ ትግራይ እንዲገቡ ቢያደርግም ህወሓት ለውጊያ ተግባር እንደዋላቸው በመግለጽም ከሰዋል።
የእርዳታ እህል ጭነው ወደ ትግራይ ክልል ከገቡ 1114 የጭነት መኪናዎች ውስጥ 242 ብቻ ናቸው የተመለሱት። 872 ከሰባዊ እርዳታ ውጪ ህውሃት የአማራና የአፋር ክልልን ለመውረር ተጠቅመውባቸዋል።
በመላው ኢትዮጵያ ያለውን የጸጥታና ደህንነት ሁኔታ ለማረጋጋት መንግስት ምን አይነት እርምጃ እየወሰደ እንደሆነ ለተጠየቀው ጥያቄ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ምላሽ ሲሰጡ ህዝቡ በፈቃደኝነት የብሔራዊ መከላከያ ሰራዊቱን በመቀላቀል አካባቢውን ከጥቃት እየጠበቀ መሆኑን ገልጸዋል።
መንግስት ይህንን የማስተባበር ስራ ይሰራል። የታወጀው የአስቸኳይ ጊዜ አዋጅ ተጨማሪ ሰራዊት እንድናገኝና በተለያዩ ለአገሪቱ አካባቢዎች ጥበቃ እንድናደርግ ያግዘናል።
ከቅርብ ጊዜያት ወዲህ በዩናይትድ ስቴትስ እና በኢትዮጵያ መካከል ያለው ውጥረት እየከረረ ሄዶ ዩናይትድ ስቴትስ ኢትዮጵያን ከአጎዋ ስምምነት ልታግድ መወሰኗ በሁለቱ ሀገራት መካከል የኖረውን የቆየ ግንኙነት ሸርሽሮት እንደሆን ወይም ኢትዮጵያ ከዚህ በኋላ አሜሪካንን እንደ አጋር ታያት እንደሆን ለመንግስት ተወካዮቹ ለቀረበው ጥያቄ ዶክተር ጌዲዮን ሲመልሱ
በአንዳንድ ጉዳዮች ላይ የተለያዩ አመለካከቶች ሊኖሩን ይችላሉ። ግን አሁንም ገንቢ የሆነ ግንኙነት አለን። አሁን ያሉብንንም ችግሮች ማስወገድና ወደፊት ጠንካራና ጤናማ ግንኙነት እንደሚኖረን እናምናለን።
ዶክተር ጌዲዮን አክለው ዩናይትድ ስቴትስ ኢትዮጵያን ከአጎዋ ለማስወጣት የወሰነችው ውሳኔ ሁለቱን ሀገራት በእኩል የሚጎዳ መሆኑን ገልጸው በተለይ ከ200,000 በላይ የሚሆኑ ሰራተኞችን እንደሚጎዳ ተናግረዋል። መንግስት በጉዳዩ ላይ ከሚመለከታቸው የዩናይትድ ስቴትስ አመራሮች ጋር እንደሚወያይም ጠቅሰዋል።
አገዋን መሰረዝ ከ200,000 በላይ ሰራተኞችን በተለይ ደግሞ በዚህ ራሳቸውን ለመቀየር የሚጥሩ ሴቶችን ይጎዳል። ይህ የአሜሪካንም ሆነ የዩናይትድ ስቴትስ ህዝብን ጥቅም የሚጎዳ ነው። ይህ ጠቃሚ አይመስለኝም። ሆኖም ከሚመለከታቸው የዩናይትድ ስቴትስ አካላት ጋር ተነጋግረን ይህንና ሌላም በመሃላችን ያሉ ችግሮችን ማስቀረት እንችላለን ብለን እናምናለን።
በሰሜን ኢትዮጵያ ላለው ጦርነት አስቸኳይ መፍትሄ ለማፈላለግ በኢትዮጵያ የሁለት ቀን ጉብኝት እያደረጉ ያሉት የአሜሪካ ፕሬዝዳንት የአፍሪካ ቀንድ ልዩ መልእክተኛ ጄፈሪ ፊልትማን ምክትል ፕሬዝዳንቱን ደመቀ መኮንንን ጨምሮ ከተለያዩ ባለስልጣናት ጋር ተገናኝተዋል። ህገ መንግስቱ በኢትዮጵያ ውስጥ ጦር የማደራጀት ስልጣን እየሰጠው ለፌዴራል መንግስቱ ብቻ መሆኑን ያሰመሩበት የመንግስት ተወካዮቹ ግን ከህወሓት ጋር ድርድር እንዲደረግ ህወሓት የያዘውን ትጥቅ መፍታቱ የማያደራድር ቅድመ ሁኔታ መሆኑን አበክረው ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለዘገባው አመሰግናለሁ። አድማጮች፣ ተከታታይ ሁለት ዘገባዎች አሉን። ሁለቱም እዚያው ኢትዮጵያ ውስጥ የሚያቆዩ ናቸው። ለኢትዮጵያ የመከላከያ ሰራዊት ድጋፍ የተገለጸባቸውና በአገሪቱ ፓርላማ በአሸባሪነት የተፈረጁት ህወሓትና ሸኔ የተወገዙባቸው ሰልፎች ዛሬ በ19 የኦሮሚያ ክልሎች ተካሂደዋል። ሰልፉ ከተካሄደባቸው ከተሞች መካከል ከተወሰኑት አንዳንድ ተሳታፊዎችን አነጋግራ ፀሐይ ዳምጠው ተከታዩን ዘገባ አድርሳናለች።
በሰሜን ኢትዮጵያ ያለው ጦርነት በተለይም ወደ አማራና አፋር ክልሎች ተስፋፍቶ በቀጠለበት ወቅት ነው ዛሬ በኦሮሚያ ክልል በርካታ ከተሞች ሰላማዊ ሰልፎች የተካሄዱት። የጅማ ከተማ ነዋሪ የሆኑት አቶ ጉተማ አባድር አባገሮ ዛሬ በተካሄዱት ሰልፎች ከተሳተፉት አንዱ ናቸው።
የዛሬ ዓመት በመከላከያ ሰራዊት ላይ የተፈጸመውን አሰቃቂ ግድያና ግጭት እንዲሁም ደግሞ በአሁኑ ሰዓት በአማራ ክልልና በከሚሴ በተለያዩ አካባቢዎች ላይ በሰዎች ላይ በእንስሳት ላይ እያደረጉ ያሉትን ጭፍጨፋ በመቃወም እና መከላከያ ሰራዊታችንን ደግሞ እንደግፋለን፣ ከጎኑ ነን፣ ሀገራችንን እናስጠብቃለን፣ እስከ መስዋዕትነት ድረስ ኢትዮጵያ አትፈርስም፣ እንታገላለን የሚሉ ድጋፍ ለማሰማት እና መፈክር ለማሰማት ነው ዛሬ ጅማ ስታዲየም ላይ የተሰበሰብ ነው። ዛሬ በጸጥታ ሲደመጡ የነበሩ መፈክሮች ጁንታ መልሶ አይገዛንም፣ ኢትዮጵያ ሀገራችን እስከ ሕይወት መስዋዕትነት ድረስ እንሰለፋለን፣ አካባቢያችንን እንጠብቃለን፣ አሁንም እንዘምታለን የሚሉ መፈክሮችን ስናሰማ ውለናል።
የሻሸመኔ ከተማ ነዋሪ አቶ ሁሴን ድሬሶ በበኩላቸው የከተማዋ ነዋሪ ሰልፉን ያካሄዱበትን ምክንያት አብራርተዋል።
ዋና የሰልፉ ዓላማ ያው ጁንታንና ሸኔ የኢትዮጵያ ሕዝብ ጠላት መሆናቸውና ከህዝቡ ደግሞ ከመከላከያ ጋር ጎንንን አለን ከመከላከያ ጎንንን የሚለውን ነገር ለማሰማት ነው የሰልፉ ዓላማና በዚህ መልክ በተሳካ ህዝቡ ወጥቶ ድምፁን አሰምተው መከላከያን ለመደገፍ ባለው አቅም ገንዘብ ያለው በገንዘቡ ለመደገፍ ካስፈለግም ለሚያደለገፍ መዝመትም ያለበት የዘመትንና እንደግፋለን የሚል መፈክር ነው ያለው።
በተለያዩ ከተሞች የተካሄዱትን ሰልፎች በተመለከተ ያነጋገርናቸው የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ኃይሉ አዱኛ አላማውን አስረድተዋል።
ህዝቡ ከመከላከያ ሰራዊት ጎን መሆኑንና የሀገሩን አንድነትና ሉዓላዊነት ለማስጠበቅ ኢትዮጵያን ለማስቀጠል ጠላቶቿን ለመቅበር በአንድነት ሆ ብሎ የተነሳና በመላው የኦሮሚያ ከተሞች የተካሄደ የተቃውሞ ሰልፍና ለመከላከያ ሰራዊቱ ደግሞ ያላቸውን አጋርነት ከትንሹ መስዋዕትነት እስከ ትልቁ ህይወታቸው ሰውቶ ኢትዮጵያን ለቀጣይ ትውልድ ለማስተላለፍ ያደረጉት ሰልፍ ነው።
በሁሉም ከተሞች በተካሄዱ ሰልፎች የተንጸባረቁ መልእክቶች ተመሳሳይ መሆናቸውን የገለጹት አቶ ኃይሉ ለማሳያነትም የተወሰኑትን መፈክሮች ጠቅሰዋል።
ሸኔና ወያኔ የመላው ኢትዮጵያውያን ጠላቶች ናቸው። ጠላቶቻችን መቃብር ላይ የኢትዮጵያን ብልጽግና እውን እናደርጋለን። ለመከላከያ ሰራዊታችን የምንሰስተው አንድም ነገርም የለም። የኢትዮጵያን ቀጣይነት እናረጋግጣለን። በአንድነት ለአንድ ዓላማ፣ ለአንድ ኢትዮጵያ፣ ለአንድ ሀገራችን መልእክቶች በዚህ ላይ የተላለፉት ይህን ይመስላል።
በበርካታ የኦሮሚያ ክልል ከተሞች የተካሄዱ ሰልፎች በመላው ሀገሪቱ የአስቸኳይ ጊዜ አዋጅ ከታወጀ በኋላ የመጀመሪያ ናቸው። የሰልፎቹ መካሄድ ከአዋጁ አንጻር እንዴት እንደምታይ የጠየቅናቸው አቶ ኃይሉ ተከታዩ መልሰዋል።
አስቸኳይ ጊዜ አዋጅ የታወጀው የኢትዮጵያን ቀጣይነት፣ የኢትዮጵያን ሉዓላዊነት፣ የኢትዮጵያ የተነሱባትን የውጭና የውስጥ ጠላቶችን ለመመከት መንግስት ተጨማሪ ጉልበት እንዲያገኝ ታስቦ የታወጀ ስለሆነ የኢትዮጵያን ቀጣይነት የኢትዮጵያን ሉዓላዊነት ለማረጋገጥ የሚወሰደው ማንኛውም እርምጃ የህዝቡ ድጋፍ፣ የህዝቡ ደጀን፣ የህዝቡ አንድነት ከመቼውም ጊዜ ስለሚያስፈልግ ይሄኛውን በተግባር እያሳየበት ያለበት ሁኔታ ነው ያለ እንጂ ይሄ ለኢትዮጵያ ቀጣይነት አያስፈልግም ማለት አይደለም።
በሌላ በኩል ህወሓትና መንግስት ሸኔ በማለት የሚገልጸው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ድርጅት በዛሬዎቹ ሰልፎች የተንጸባረቀውን ጨምሮ ሽብርተኛ ናቸው በሚል በተደጋጋሚ የሚቀርቡባቸው ወቀሳዎች አይቀበሉም። የተለያዩ ሀገራትና የዓለም ተቋማት በበኩላቸው የሰሜን ኢትዮጵያው ጦርነት ሰላማዊ መፍትሄ እንዲፈለግለት እየወተወቱ ነው። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፈሪ ፌልድማን ከዚሁ የሰላም ዓላማ ጋር በተያያዘ ዛሬ ለሁለተኛ ቀን አዲስ አበባ ናቸው። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አመሰግናለሁ ፀሐይ። አድማጮች፣ ተከታዩ ደግሞ ከኦሮሚያ ወደ ድሬዳዋ ያሸጋግረናል። የድሬዳዋ ከተማ ነዋሪዎች የመከላከያ ሰራዊትን በመደገፍ ሰላማዊ ሰልፍ ወጥተዋል። ሰላማዊ ሰልፎቹ የመከላከያ ሰራዊቱን በመረጃ በስንቅና አብሮ በመዝመት ጭምር ለመደገፍ መዘጋጀታቸው የተነገረበት ነው። በድሬዳዋ ስቴዲየም የተካሄደውን ሰልፍ አዲስ ቸኮል ነው የተከታተለው።
ከጠዋት አንድ ሰዓት ጀምሮ የተጠራው ሰላማዊ ሰልፍ በአስር ሺዎች የሚቆጠሩ የድሬዳዋ ከተማ ነዋሪዎች የታደሙበት ነበር። ሰልፉን ለመታደም የተገኙ የድሬዳዋ ከተማ ነዋሪዎች መከላከያ ሰራዊቱን በልዩ ልዩ መልኩ እንደሚደግፉ ነው የተናገሩት። ለአሜሪካ ድምጽ ቃሉን የሰጠው ወጣት ነጻነት አስፈላጊ ከሆነ እስከ መዝመት እንደሚችል ተናግሯል።
ስሜ ነጻነት ጥላውን ይባላል።
ለምንድን ነው የምትመጣው?
ያው ለመከላከያችን የድጋፍ ሰልፍ ድጋፋችንን ለመስጠት ነው።
በመልኩ ነው ድጋፍ ማድረግ የምትፈልገው?
አሁን እኛ አሁን እንደ አካባቢያችን እየተነጋገርን ያለ ነው። በቦታው ሄደን ስንቅ በማቀበል አካባቢያችን ላይ እየተንቀሳቀስን ለመከላከያ ያው ስንቅ በማቀበል አንዳንድ ለተፈናቃዮች ልብስ፣ ብርድ ልብስ፣ ምግብ፣ ዱቄት ሁሉን ነገር እያስተባበርን በመላክ ይሄ ራሱ ያው ከውጊያ አይተናነስም። ተፈናቃይን መርዳት ራሱ አንድ የቻለ መረዳዳት ነው እና በዚህ አማካኝነት ለመከላከያችን ለመቆም የተዘጋጀ ነው።
በመምህርነት ስራ ላይ ተሰማራቸው ወጣት ሰላማዊ ሳለም ተመሳሳይ ሀሳብን ያንጸባረቀችው
እዚህ ማለት ነው የተቃጣብልን ጥቃት እኛ እንደ ኢትዮጵያዊነት፣ እንደ ሴት፣ እንደ ወጣት እኛም ከኢትዮጵያ ሰራዊት ጎን መሆናችንን ለመግለጽ ነው እዚህ የተገኘሁት። ከልብና በሞራል ማለት ነው በእውነተኛ ስሜት እዚህ የተገኘሁት ማለት ነው ለመደገፍ ሰራዊታችንንም እንደገና ኢትዮጵያውያን ላይ ነው ይሄ ጥቃት የተደረገው። ስለዚህ እኔም ኢትዮጵያዊ እስከመሆን የመጣ ይሄንን ጥቃት እቃወማለሁ። እስከ ተቻለኝ ድረስ እስከ መዝመት ድረስ የሚሆን አቅም እንዳለኝ ለማሳየት ነው። አገሬ በምትፈልገኝ እስከ መዝመት ብያለሁ። እስከ መዝመት አገሬ በምትፈልገኝ እኔ አሁን መምህር ነኝ። መምህር እንደመሆኔ መጠን አገሬ በመምህርነትም የተጎዱ አካላትንም በመደገፍ አካባቢያችንን በማነቃቀት ወጣቶችን በማደራጀት ሴቶችን በማደራጀት ስንቅ በመውሰድ በተለያዩ ነገሮች ለመደገፍ ሀገራችንን በቁርጠኝነት ለመሳተፍ ነው የመጣሁት እዚህ።
ተማሪ ብሌን በትምህርቷ ቀጥላ ሀገር ለመረከብ ሰላም አስፈላጊ ቅድመ ሁኔታ ነው ትላለች።
እኔ ብሌን ነው የመጣሁት ከቅድስት ሊዛ ትምህርት ቤት ነው። ወደ ሰላማዊ ሰልፍ ዛሬ የወጣንበት ምክንያት በሰላም መማር ስለምንፈልግ መከላከያ ለመደገፍ እና እኛ ሰላም ከሌለ መማር አንችልም። እኛ ደግሞ መማር እንፈልጋለን። የነገ ሀገር ተረካቢዎች ስለሆነ በሰላም መማር አለብን። ወደፊት አድገን ትምህርታችንን በደንብ የሚገባ ተምረን ሀገራችን ማስጠራት ያለብን ልጆች ነው።
በድሬዳዋ ስቴዲየም በተካሄደው ሰላማዊ ሰልፍ ላይ የቀድሞ መከላከያ ሰራዊት አባላት በተደረገላቸው ጥሪ መሰረት ዳግም ለመዝመት ዝግጁ መሆናቸውን ገልጸዋል። በስፍራው ተገኝተው ንግግር ያደረጉት የድሬዳዋ አስተዳደር ከንቲባ ከድር ጆሃር አቅም ያለው የከተማ ነዋሪ መከላከያ እንዲቀላቀል ጥሪ አቅርበዋል። ከንቲባው የቀረው የከተማ ነዋሪም ራሱና አካባቢው እንዲጠብቅና ከከተማው የጸጥታ አካላት ጋር በትብብር እንዲሰራ ነው ያሳሰቡት። ከንቲባ ከድር አክለውም የተፈናቀሉትን በመደገፍ ሁሉም ትብብር እንዲያደርግ ጠይቀው በተጨማሪም ሁሉም በየተሰማራበት ዘርፍ ተገቢውን አገልግሎት በመስጠትና በማህበራዊ ሚዲያም የተሳሳቱ መረጃዎችን በመከላከል የድርሻውን እንዲወጣ ጥሪ አቅርበዋል።
ሀገራችንና ህዝቦቿን በታማኝነት በቅንነትና በትጋት ማገልገልም ከአውደ ውጊያ ውጭ ያሉ ተግልነት ነውና ሁላችንም በየተሰማራንበት የስራ መስክ ህዝባችንን በታማኝነትና በቅንነት በማገልገል ደግነታችንን ማሳየት ይኖርብናል።
በዚሁ መድረክ ላይ ከሶስት ወር በፊት ወደ ሰሜን ኢትዮጵያ በመሄድ የበኩላቸውን ሰላም የማስከበር ሚና ተወጥተው ተመልሷል ለተባሉት የድሬዳዋ መደበኛና ፈጥኖ ደራሽ ፖሊሶችም ምስጋና ቀርቧል። በበጎ ፈቃደኝነት የሚዘምቱም የሀገሪቱን ሰንደቅ ዓላማ ተረክበዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን አመሰግናለሁ። አድማጮች፣ በተከታዩ ርዕስ ደግሞ ወደ ደሴና ኮምቦልቻ ነው የምናቀናው። ከደሴና ኮምቦልቻ ከተሞች እንዲሁም በዙሪያው ካሉ አካባቢዎች ተፈናቅለው ወደ ሰሜን ሸዋ የገቡ የህብረተሰብ ክፍሎች አሳሳቢ በሆነ ሰብአዊ ቀውስ ውስጥ እንገኛለን አሉ ይለናል። የመንግስትንና የበጎ አድራጊ ተቋማትንም ድጋፍ መጠየቃቸውን ጠቅሶ መስፍን አድራጌ ባጠናቀረው ዘገባ የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽን በበኩሉ በክልሉ ውስጥ ከ2 ሚሊዮን በላይ የህብረተሰብ ክፍሎች ሳይፈናቀሉ እንዳልቀሩ ጠቁሟል። እነሆ ዘገባውን።
በደብረ ብርሃን ከተማ በአንዲት በጎ አድራጊ ግለሰብ ቤት ውስጥ ተጠልለው እንደሚገኙ ያጫወቱኝና ስማቸው እንዲገለጽ ያልፈለጉ ተፈናቃይ በጦርነቱ ምክንያት 3 ጊዜ ለመፈናቀል ተገድጃለሁ ብለዋል።
ከመርሳ ሀይቅ ተፈናቀልኩኝ። ከሀይቅ እንደገና ሀርቡ ያለ ቤተሰቤ ጋር ደግሞ አሁን ወደ ደብረ ብርሃን፣ ከሀርቡ እስከ መሀል አምባ ድረስ ልጅ አዝዬ በብሬ ነው የመጣሁት። በቃ ያዘነ መኪና አንዳንድ የሚወጣ ተሳቢ ምናምን ነው እያነሳን የመጣ። በአጋጣሚ ደግሞ ያገኘናቸው ተፈናቃዮች ደግሞ አብረን ይዘናቸው መጠን እዚህ በህብረ አንድ ቤተሰብ በነጻ ቤት ሰጥቶና አሁን የሚያስፈልገን ሌላውን ነገር ነው። የቤት ኪራይ ችለውናል። ሌላ ግን ሊረዱን አይችሉም።
ቤት ውስጥ ምን ያህል ትሆናላችሁን ያላችሁት?
ቢያንስ 1-34 እንሆናለን። አንድ ክፍል ውስጥ ነው የምናድረው። ወንዶቹ ደግሞ በረንዳ ላይ ኬንዳ አንጥፈው ነው የሚያድሩት።
በአይግ ከተማ 05 ቀበሌ ነዋሪ የነበሩትና ስማቸውን ከመናገር የተቆጠቡት የ63 ዓመት ጎልማሳ እሳቸውን በጦርነቱ ምክንያት ህጻናትን፣ ሴቶችንና አቅመ ደካሞችን በመያዝ አድካሚ የእግር የተቆራረጠ እና ለአደጋ አጋላጭ የምሽት የተሽከርካሪ ጉዞ አድርገው ወደ ደብረ ብርሃን ከተማ መድረሳቸውን ገልጸዋል።
ከሀይቅ እስከ ደሴ ድረስ በእግራችን መጣን። ህጻናቱን እያዘል እየተሸከም ደሴ ደረስ። ከደሴ ተነስተን ወደ ሀርቡ የሚባለው መጣን። ከሀርቡ ደግሞ በቅብብሎች ሸዋሮቢት፣ ከሸዋሮቢት ደብረ ብርሃን እያን ደብረ ብርሃን ደረስ።
የህወሓት ኃይሎች አካባቢያቸውን መቆጣጠራቸውን ተከትሎ የተፈናቀሉት ወይዘሮ የእሳቸውንም የልጃቸውንም ህይወት መታደግ ቢችሉም ያፈሩትን ንብረት ሳይይዙ ጎጆቸውን ሳይዘጉ መምጣታቸው ለሌላ ችግር እንደዳረጋቸው ነው የሚናገሩት።
ነሐሴ 3 ቀን ነው ከቤታችን የወጣ ነው። ሁሉም ሰርቶ አዳሪ ነው። ለነገ የሚለው የሚቋጠረው የለውም። ምንም ነገር ሳይዝ አንድ ሰው 3 ወር ተሰዶ ምንም ነገር የለውም። በቤተሰብ ድጋፍ እዚህ ደርሰናል እስከ ዛሬ። አሁን ደግሞ የተጠጋንበትን ቤተሰብ ተሰዶ በባዶ ነው ያለው። እስከ ዛሬ እኛን ሲደጉም ነበር። ቤተሰብም ደግሞ ሰርቶ ራሱን የሚያስተዳድር እንጂ እኛ ሊረዳ የሚችል ቤተሰብ የለንም።
በመፈናቀሉ ሂደት ውስጥ 6 የሚሆኑ ሰዎች በደረሰባቸው የመኪና መገልበጥ አደጋ ህይወታቸውን ማጣታቸውን ከአንዳንድ ተፈናቃዮች አንደበት ለመስማት ተችሏል። ተፈናቃዮችን አቅፎና ተንከባክቦ ይኖር የነበረው የደሴና የአካባቢው ኗሪ ራሱ መፈናቀሉ የመረበሽና የድብርት ስሜት እንደፈጠረባቸው የሚናገሩት ደግሞ ከቀናት አድካሚና ፈታኝ ጉዞ በኋላ አዲስ አበባ የዘለቁት የደሴ ከተማ ኗሪ ናቸው።
በተለይ ደሴ ከተለያየ አካባቢ ሰዎች ሲፈናቀሉ የከተማው ኗሪ ካለው ላይ ከለለውም ትንሽ ነገር ላይ ያካፈለ ሰዎችን ያበረታ ያጽናና ነበር የሚኖረው። ከቆቦም ከወልዲያም ከመርሳም ከሌሎችም አካባቢዎች ተፈናቅለው የመጡትን የህብረተሰብ ክፍሎች ወገኖቻችንን በጣም ነበር ያዘነ ካለው ነገር ጋር ያስተባበረ ሲያስተናግድ ነበር። አሁን የህብረተሰብ በጣም በሚያሳዝን ሁኔታ ለዚህ ችግር መዳረግ ቻለና ተፈናቅሏል። በጣም ነው የሚያሳዝነው። በእግር የተጓዘ ብዙ ህብረተሰብ አለ። ምንም የያዘው ነገር የለም። አቅም ሊኖረው የሚችለው ህብረተሰብ ጥቂት ነው። ብዙሃኑ በችግር ነው ያለው። በጣም በብዛት ደብረ ብርሃን ላይ የደሴ የኮምቦልቻ ህብረተሰብ እዛ ነው ያለው። ምን ይበላል? ምን ይጠጣል? የት ይጠለላል? እንዴት ይሆናል የሚለው ለደብረ ብርሃንም ህዝብ ከአቅም በላይ ነው። ለነዋሪውም ደግሞ አይቶት የማያውቅ አሰቃቂ ሁኔታ ላይ ለመዳረግ ችሏል።
ያልበረቱ ህጻናትንና አዛውንቶችን፣ ልዩ ድጋፍ የሚያስፈልጋቸው አካል ጉዳተኞችን ይዞ መፈናቀል ከባድ መሆኑን የሚናገሩት እና በደብረ ብርሃን ከተማ የተጠለሉት ወይዘሮ የሚያስፈልጋቸውን ሳይሆን በህይወት የሚያቆያቸውን ድጋፍ ማግኘት እንደከበዳቸው ገልጸዋል።
የሚያስፈልገን ዋና ነገር በጣም ብርድ አለ፣ ብርድ ልብስ፣ እንደገና ደግሞ ምግብ ነው የሚያስፈልገን። አሁን እንጀራ አንዳንድ ሰው በመንደር እያው እየሰጡን ነው እንጂ ምንም ነገር የለም። ስንወጣ ቤታችንን እንኳን ዘግተን አልወጣንም። ምንም የያዝነው ነገር የለም። ህጻናት ይዘን ይወጣል። ማንም ሰው ምንም ነገር ቅያሬ ልብስ እንኳን ይዞ ይወጣል። ሽርጥ አሸርጠው ነው ልብሳቸውን አጥበው አድርቀው ያንን መልሰው የሚለብሱት።
በዚህ አስቸጋሪ ቀን ይላሉ የ63 ዓመቱ ጎልማሳ የደብረ ብርሃን ነዋሪዎችና በጎ አድራጊ ግለሰቦች ለተፈናቃዮቹ ያደረጉት ውለታ የሚዘነጋ አይደለም።
አንድ ሰው ይህንን ሰው ወደ ቤታቸው በሁለት ባጃጅ እያመላለሱ ግሮሰሪውን አውጥተው በመጋዘን አስገብተው ሁላችንም ወደዚህ ቤት አስገቡን። አሁን በዚህ ላይ ቤታቸው ደግሞ ቢጠበን የሚመጣውን ሰው ደግሞ ችግረኛውን ስናመጣ ወደ ዋናው ቤታቸው አስገብተው የተረፉት ደግሞ በረንዳ አለ፣ በረንዳ ላይ ቸንዳ ተዘርግታ በዚያ ተቀምጠን ያለ ነው።
ለጋሽ ያለውን ከጨረሰ ራሱ ተለጋሽ ይሆናል የሚሉት አስተያየት ሰጪዎች ሰብአዊ ጉዳቱ እንዳይባባስ ሰብአዊ ተራድኦ ጠይቀዋል። የሰሜን ሸዋ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊ አበባው መሰለ እንዳረጋገጡት የህወሓት ኃይሎች ደሴና ኮምቦልቻ ከተሞች ውስጥ ዘልቀው መግባታቸውን ተከትሎ ከ200,000 በላይ ተፈናቃዮች ወደ ዞናቸው ገብተዋል።
ደሴ ከተማ አስተዳደር ከደቡብ ከሰሜን ወሎ ዞን የተለያዩ ወረዳዎች ሰሜን ሸዋ ዞን ወደ 12 የሚደርሱ ወረዳዎቻችን ላይ 218,955 አካባቢ ተፈናቃይ ህዝብ ወደኛ መጥቷል። እነዚህ እንግዲህ የመጀመሪያው በየጣቢያዎቻችን የደብረ ብርሃን ከተማን ጨምሮ በሁሉም ጣቢያዎች የመጠለያ ጣቢያ ማዘጋጀት፣ እዛ እንዲገቡ ማድረግ፣ በተለይ ሴቶችን፣ ህጻናትን፣ አረጋውያንን ለብቻቸው የመጠለያ ጣቢያ ማዘጋጀት እና ደግሞ ሌሎችን ደግሞ በተለይ በጉሮተኞች ውስጥ ያሉትን ደግሞ ለብቻቸው የማዘጋጀት ስራ ነው እስካሁን እየሰራን ያለ ነው። ሁሉም ወረዳ በምንለው መልኩ የአካባቢ ማህበረሰብ መደበኛ የሚባል ቁርስ፣ ምሳራት እንደዚህ በማቅረብ እስካሁን እየተሳተፈ ነው ያለው።
ኃላፊው መንግስታዊ ድጋፎች ከዛሬ ጀምሮ እንደሚሰጡ አረጋግጠው አስፈላጊና መሟላት የሚገባቸውን ዝርዝሮች ለክልሉ ማሳወቃቸውን አክለው አብራርተዋል።
በእኛ በኩል አስፈላጊ የምንላቸውን የአሁኑ ብቻ ሳይሆን በተከታታይ የአንድ ወርና እስከ 3 ወር ሊደርስ የሚችል የእህል አልሚ ምግብ፣ ጥራጥሬ፣ እነዚህ ዘይት እና መሰል ነገሮችን እንዲሁም ደግሞ የምግብ ነክ ያልሆነ ድጋፍ የምንላቸው እነዚህ የብርድ ልብስ፣ ፍራሽ የሚያስፈልገንን ለይተናል። በተፈናቃዮች ቁጥር ልክ ማለት ነው። ከዚህ ውጭ በየትኛውም አግባብ በተለይ ወደ ኮምቦልቻ ከዚህ በፊት ለድጋፍ ይንቀሳቀሱ የነበሩ እነዚህን እህሎችና መሰል ነገሮችን ወደ እኛ መጋዘኖች እንትን በማለት ለአንድ ተፈናቃዮች በተገቢ መልኩ የመለየት የማጥራት ስራ እየሰራ ነው ያለ ነው። መንግስታዊ ድጋፎችን ዛሬ እንጀምራለን።
በደብረ ብርሃን ከተማ ብቻ 6 ትምህርት ቤቶች ለተፈናቃዮች ማረፊያ እንደተዘጋጁም ጠቁመዋል። ይሁን እንጂ በተፈናቃዮች ልየታ ላይ ችግር እንዳጋጠማቸውም አልደበቁም። አቶ አበባው
ተፈናቃዮችን ለመለየትም በጣም ትልቅ ፈተና ሆኗል። አንዳንዶቹ ተፈናቃይ የማይመስሉና ለድጋፍም የማያነሳሱ ሰዎችም እንደዚሁ እየታዘብን ያለ ነው። እሱን የጸጥታ መዋቅሩ እንዲያጠራ ጥረት እያደረግን ነው። የማጥራቱ ስራ ቀጥሏል ማለት ነው።
የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽን የህዝብ ግንኙነት ኃላፊ እያሱ መስፍን የህወሓት ኃይሎች ደሴንና ኮምቦልቻን መቆጣጠራቸውን ተከትሎ ወደ ተለያዩ አካባቢዎች መፈናቀላቸውን አምነው ቁጥራቸውን ለማወቅ እየተሰራ መሆኑን ጠቁመዋል። ይሁን እንጂ ከ2 ሚሊዮን በላይ ሰው ሳይፈናቀል እንደማይቀር አስታውቀዋል።
ቁጥራቸውንም አጠቃላይ መዝግቦ በዳታቤዝ አስገብቶ ድጋፉን ለመስጠት እንዲያመች የሄደውችም ስራ እየሰራ ነው። ዛሬም አልተጠናቀቀም እና በተጠናቀቀ ጊዜ ቁጥራቸውን የምንገልጸው ይሆናል። እንግዲህ ቁጥራቸው ከፍተኛ ቁጥር እንደሚሆን ይገመታል። እስካሁን ድረስ የተፈናቀሉ ወገኖች በጦርነቱ ምክንያት ከ2 ሚሊዮን በላይ እንደሚሆን ነው እኛ ባለን ዳታ። ማለትም አሁን ደሴ ላይ የነበረው ጊዜያዊ መጠለያ ላይ የነበረው ከመበተን ባሻገር የነበረው ተፈናቃይ ቁጥር 1.9 ነበር። አሁን የነበረውን ደሴና ኮምቦልቻን ሲጨምር ከ2 ሚሊዮን በላይ የሆነ ተፈናቃይ በአጠቃላይ በክልሉ በማንነት በህግ ማስከበርና በግጭት ምክንያት ተፈናቅሏል። ከ1 ሚሊዮን በላይ የሚሆነው ደግሞ እንግዲህ በህግ ማስከበርና በህልውና ዘመቻው የተፈናቀለ ነው።
አመራሮቹ ለተፈናቃዮቹ የአስቸኳይ የዕለት ምግብ እርዳታ ለማድረስ እየተሰራ መሆኑን ጠቁመው ችግሩ በመንግስት አቅም ብቻ የሚሸፈን ባለመሆኑ ለሀገር አቀፉና ለዓለም አቀፉ ማህበረሰብ የተራድኦ ጥሪ አስተላልፈዋል።
በተፈጠረው ችግር መሰረት አድርጎ እዛ የነበረ ተፈናቃይና እዛም የነበረ ነዋሪዎች ወደየዘመዶቻቸውና በሰሜን ሸዋ አካባቢ እንዲሁም በዚህ በጎጃም መስመር በመርጦ ለማርያም አካባቢ እንዳሉ ነው። ይህንን መሰረት በማድረግ ዘመድ የሌላቸውንና ቀጥተኛ ድጋፍ ሊፈልጉ የሚችሉ ወገኖችን ለመታደግና ለመደገፍ ቲም ተዋቅሮ በደብረ ብርሃንም በመርጦ ለማርያም ሂዶ ስራ እየሰራ ነው የሚገኝ። ተፈናቃዮችን እየመዘገበ የዕለት ድጋፍ የሚፈልጉትን የዕለት ድጋፍ ለመስጠት ከፍተኛ የሆነ ጥረት እያደረገ ነው የሚገኘው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:45 መሆኑን ያመለክታል። አሁን እዚህ ስቱዲዮ ከገባን በኋላ የደረሰን አንድ ዜና አላስቀድም። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊ ማርቲን ግሪፊትስ የኢትዮጵያ ተልኳቸውን ዛሬ ጀምረዋል። ግሪፊትስ ከጠቅላይ ሚኒስትር አብይ አህመድና ከምክትል ጠቅላይ ሚኒስትር እንዲሁም የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ተገናኝተዋል። ረዳት ዋና ጸሐፊው በኢትዮጵያ ስላለው የሰብአዊ ሁኔታና የረድኤት ድርጅቶቹ ተረጂዎች ስለሚረዱበት የኢትዮጵያ ዘንድ ለመድረሳቸው ስለገጠማቸው ፈተናዎችም ጭምር ገንቢ ውይይት ማድረጋቸው ተገልጧል። በነገው ዕለትም መንግስታዊ ካልሆኑ የተባበሩት መንግስታት ድርጅት ወኪሎችና የዲፕሎማሲው ማህበረሰቡ ጋር እንደሚነጋገሩ ተገልጧል። አድማጮች፣ አሁን ወደ ተከታዩ ርዕስ ነው የምንሻገረው። ወዲህ ወደ ዩናይት ስቴትስም ይመልሰናል። ምርጫ ነክ ርዕሰ ጉዳይ ነው። ሪፐብሊካኖች ባለፈው ማክሰኞ በዩናይት ስቴትሷ የቨርጂኒያ ክፍለ ግዛት የአገረ ገዢ ምርጫ አሸናፊ ሆነዋል። ታዲያ ዲሞክራቶች በቨርጂኒያ መሸነፋቸው በፕሬዚዳንታዊ የአገልግሎት ዘመን አጋማሽ በመባል በሚታወቀውና በመጪው ዓመት በሚካሄደው በዚህ የዩናይት ስቴትስ ተወካዮች ምክር ቤትና እንዲሁም 3/4 የሕግ መወሰኛ ምክር ቤት አባላት ምርጫ በሚካሄድበት ወቅት ሊኖረው ይችላል የተባለው ተጽዕኖ ስጋት አሳድሮባቸዋል። የካሮላይን ፐርሱቲን ዘገባ ኤደን ገረመው እንዲህ ታቀርበዋለች።
ከሰሞኑ ዴሞክራቶችን 2 መልካም ያልሆኑ ነገሮች ገጥመዋቸዋል። ቀዳሚው በ10 ዓመት ጊዜ ውስጥ ለመጀመሪያ ጊዜ በቨርጂኒያ ምንም አይነት የፖለቲካ ቢሮ መርተው የሚያውቁ ሪፐብሊካን ሀገረ ገዢ ምርጫውን ማሸነፋቸው ነው። አዲሱ የቨርጂኒያ ሀገረ ገዢ ግሌን ያንኪን ማሸነፋቸውን ሲያውቁ እንዲህ ብለዋል።
Alrighty, Virginia, we won this thing!
ቨርጂኒያ ሆይ ይህንን ነገር አሸንፈናል።
ሁለተኛው ደግሞ በዴሞክራትነቷ የምትታወቀው የኒውጀርዚ ግዛት ሀገረ ገዢ በመሆን በድጋሚ የተመረጡት ፊል መርፊ እስከ ሮብ ምሽት ድረስ በዘለቀና እጅግ በጠበበ እድል ማሸነፋቸው ነው። ፊል መርፊ እንዲህ ይላሉ።
Thank you, New Jersey! Thank you for putting your trust in our team.
እናመሰግናለን ኒው ጀርሲ። ለቀጣዮቹ 4 ዓመታት በቡድናችን ላይ እምነታችሁን ስለጣላችሁ እናመሰግናለን።
በቨርጂኒያ በነበረው ውድድር የሀገረ ገዢ ቢሮ እጩ ተወዳዳሪ የነበሩት ዴሞክራቱ ቴሪ ማካሊፍ ሪፐብሊካኑን ያንኪንን ከቀድሞ ፕሬዚዳንት ዶናልድ ትራምፕ ጋር ሊያቆራኟቸው ሞክረዋል። ቴሪ ዴሞክራቱ ጆ ባይደን ፕሬዚዳንታዊ ምርጫውን በ10 ነጥብ ነው ያሸነፉት በማለት መራጮችን ሊያባብሉ ሞክረው የነበረ ሲሆን፣ በአንጻሩ ሪፐብሊካኖች ደግሞ ቅስቀሳቸውን በተለምዶ በምግብ ጠረጴዛ ዙሪያ እንደሚባለው በግብር በትምህርትና በወንጀል ዙሪያ ስለሚያመጣቸው ለውጦች አድርገው ነበር። የጆርጅ ሜሰን ዩኒቨርሲቲ ባልደረባ የሆኑት ማርክ ሮዜል የቨርጂኒያው ምርጫ ውጤት ለዴሞክራቶች የማንቂያ ደወል ነው ይላሉ።
The public perception right now is that the Democrats who are in control of Washington
በአሁኑ ሰዓት የሰው ስሜት ዋሽንግተንን ተቆጣጥረው የተቀመጡት ዴሞክራቶች እንፈጽማለን ያሉትን ነገር መፈጸም እንደማይችሉ ነው። ይሄ ደግሞ የዴሞክራቶችን ስም እንዲበላሽ አድርጓል።
ፕሬዝዳንት ጆ ባይደን የአሜሪካንን ሴፍቲ ኔት ለማሳደግና የአየር ንብረት ለውጥን ለመቆጣጠር $1.75 trillion እቅድ ያላቸው ሲሆን ማክሰኞ ለተም አሜሪካውያን ሲመርጡ እንዲህ በማለት እቅዳቸውን እያስተዋወቁ ነበር።
It's going to lower inflation, raise wages, increase competition.
የዋጋ መናር ይቀንሳል፣ ደሞዝ ይጨምራል፣ ተወዳዳሪነት ያድጋል፣ በአመት 2 ሚሊዮን የሚሆን የሥራ ዕድልም ይፈጠራል።
እሳቸው ይህንን ይበሉ እንጂ እቅዱ ግን በተራማጅና በለዘብተኛ የዴሞክራት አባላቶች መካከል በአፈጻጸሙ ዙሪያ ባለ አለመግባባት ኮንግረስ ውስጥ ተይዟል። ማክሰኞ ዕለት ምርጫውን ያሸነፉት ሪፐብሊካኖችም አሜሪካውያን በእቅዱ ላይ አምጸዋል እያሉ ነው። ሴናተር ሚች ማኮነል የሪፐብሊካን የአናሳዎች መሪ ናቸው።
Democrats should listen to the voters. Drop this reckless tax.
ዴሞክራቶች መራጩ ህዝብ የሚለውን መስማት አለባቸው። የአሜሪካ ህዝብ ያልጠየቀውን የሶሻሊስት ሽግግር በማይረባ ግብርና ወጪ ለማምጣት መሞከራቸውን ሊተውት ይገባል።
ነገር ግን ዴሞክራቶች አሁንም ቢሆን በድጋሚ መገንባት ሲሉ የገቡትን ቃል ለመራጮቻቸው እንደማያሳኩ እየተገዘቱ ይገኛሉ። የዴሞክራት ሴኔተሮች መሪ ቻክ ሹመር
The challenges American families and workers are facing today are enormous. And President Biden's agenda is the remedy.
በአሁኑ ሰዓት አሜሪካውያን ቤተሰቦችና ሰራተኞች ያጋጠማቸው ያለው ችግር እጅግ ብዙ ነው። ስለዚህ የፕሬዚደንት ጆ ባይደን አጀንዳ ለዚህ ችግራቸው መፍትሄ ነው። አሜሪካውያን የሚሹትና የሚያስፈልጋቸው ነገር ነው።
የሩብ ዓመት ምርጫዎች ውጤት ዋሽንግተንን በሚቆጣጠሩ ፓርቲዎች ላይ ከፍተኛ ጉዳት ያመጣሉ። ዴሞክራቶች በምክር ቤትና በሴኔት ውስጥ ያላቸው ብልጫ ጥቂት ነው። ይህም በቀጣይ ዓመት አጋማሽ ላይ በሚኖረው ምርጫ ለተቀናቃኛቸው ከፍተኛ የሆነ ኃይልና ቁጥጥርን ይሰጣል። የማክሰኞ ዕለቱ የቨርጂኒያ ምርጫም ለዴሞክራቶች ጽልመትን፣ ለሪፐብሊካኖች ደግሞ መጪው የጎርጎሮሳውያኑ 2022 ዓመተ ምህረትን በተስፋ እንዲጠብቁ አድርጓል።
እናመሰግናለሁ። አድማጮች፣ ተከታዩ ዝግጅት ደግሞ ትንታኔ ነው። የባለሙያው ትንታኔ ጉዳዩ የሰሞኑ የተባበሩት መንግስታትና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ ያወጡትን የሰብአዊ መብት ግብገማ ሪፖርት ይመለከታል። የተባበሩት መንግስታት ድርጅትና የኢትዮጵያ ሰብአዊ መብቶች ኮሚሽን ከጥቅምት 2013 እስከ ሰኔ 2013 ዓ ም ድረስ በትግራይ ክልል ተፈጽመዋል በተባሉ የሰብአዊ መብት ጥሰቶች ላይ በጋራ ያካሄዱትን ምርመራ ውጤት ከትናንት በስቲያ ይፋ ማድረጋቸው ይታወሳል። ተከታዩም ዘገባ በሪፖርቱ ላይ የቀረበ የባለሙያ አስተያየት ነው። የጥናቱ ውጤት ለዓለም አቀፉ ማህበረሰብ ጥያቄ መልስ እየሰጠ ነው ይላሉ አስተያየት የተጠየቁት ባለሙያ። ፀሐይ ዳምጠው ናት ያወያየቻቸው።
ከተቀሰቀሰ አንድ ዓመት ባለው የሰሜን ኢትዮጵያ ጦርነት ወቅት ተፈጽሟል ከተባሉት የመብት ጥሰቶች ከጥቅምት 2013 ዓ.ም እስከ ሰኔ 2013 በትግራይ ክልል ተፈጽሟል የተባሉትን የተመለከተ የምርመራ ውጤት ሪፖርት ነው ትናንትና ይፋ የተደረገው። በዚሁ የምርመራ ውጤት ላይ ያነጋገርናቸው የአምቦ ዩኒቨርሲቲ ፖለቲካ ሳይንስ መምህር ሰለሞን ተፈራ ጥምር ውጤቱ ለዓለም አቀፍ ማህበረሰብ ጥያቄ መልስ እየሰጠ ነው ብለዋል።
እኔ ጦርነት ውስጥ የተለያዩ ቅሬታዎች፣ የተለያዩ ክሶች ሲያቀርቡ ነበረ። በተለይ ከዓለም ማህበረሰብ እዚህ ላይ ከዓለም ማህበረሰብ የሚቀርቡ ክሶች ዋና ዋናዎቹ አንደኛ የኢትዮጵያ መንግስት ራብን እንደ ጦር መሳሪያ ተጠቅሟል፣ ጾታዊ ጥቃትን እንደ ጦር መሳሪያ ተጠቅሟል፣ ቀጥሎ ዘር መጥፋት እቅድ ይዟል ብሎ ነው ሲያቀርቡ ነበሩ። ነገር ግን ይሄ የዓለም ማህበረሰብ የምንለው ወይም ደግሞ የተባበሩት መንግስታት ይህን ክስ ሲያቀርብ በተለያዩ ጊዜ ለዓለም መንግስታት ወይም ደግሞ ለተባበሩት መንግስታት በተመድን እንደ አጀንዳ ያቀረበው የዓለም ማህበረሰብ እንዳልተስማሙበት እና አንዳንዶቹ ትክክል ነው የተፈጸሙ ሌሎቹ ትክክል አልተፈጸሙ ብሎ ሰዎች ሲፋለሙ ነበረ እና ነገር ግን ትናንትና ሁለት የተባበሩት መንግስታት ሰብአዊ መብት ኮሚሽን የሆነው ተቋም እነዚህ ሁለቱም በተለይ የጾታዊ ጥቃት፣ ዘርን የማጥፋት፣ ራብ እንደ ጦር መሳሪያ መጠቀም የሚያሳዩ ማስረጃ ነው የሌለው ራሱ ያረጋገጠበት ነው እና በእነዚህ ሁለቱም አጀንዳዎች ናቸው ኢትዮጵያ መንግስት ላይ እና የኢትዮጵያ ህዝብ ላይ ጫና እንዲፈጠር ሲያደርጉ ነበሩ። የተለዩ ጫናዎች በእነዚህ አጀንዳዎች ማካከል ነው እና
የኢትዮጵያ መንግስት የተደረገውን ምርመራና የተገኘውን ውጤት ወደ እድል መቀየር አለበት ሲሉም መምህር ሰለሞን ምክረ ሀሳብ ለግሰዋል።
ይሄ ለኢትዮጵያ መንግስት መልካም አጋጣሚ ነው ስል አንደኛ የዓለም ማህበረሰብ ራሱን መልሶ የማያውቀት የተሰረ መረጃ ትክክለኛ መረጃ የሱዳን እንዳለው ለማሳየት ለመረዳት የዓለም ማህበረሰብ የሚረዳበት አጋጣሚ ተፈጠረው እና የኢትዮጵያ መንግስትም የሱዳን ሲያስከት እነዚህ በመሲያ ክራይሲስ የገባውበት የሱዳን ሰርቱ ይዞ ራሱን መልሰው አትሊስት ነገር ውስጥ ያለውን ከክትል ውጭ ያሉ አለመግባባቶችን በተለይ ከተቃዋሚ ኃይሎች ጋር ያለውን አለመግባባት በተለያዩ መንገድ የምፈታበት ሁለተኛ የተለያዩ ሪፎርም መርግበት ቀጥሎ ኢቪን የታሰሩ ፖለቲካ ፓርቲ አመራሮችን ፈቶ በተለያዩ መንገድ የምነጋገርበትና የወሳን ዝመት የማጠናክርበት መልካም አጋጣሚ ነው ብዬ ነው የማስበው።
በቀረበው የምርመራ ውጤት ውስጥ ሳይካተት ቀርተዋል ያሉትንም ጠቅሰዋል መምህር ሰለሞን።
አንደኛ ግጭቶች የተለያዩ መሰረቱ መሰረታዊ መሰረቶች ይካሄዳሉ። ስለዚህ ይሄ ጥናት በተለይ በአፋር ክስ የተካሄደው የሰብአዊ መብት ጥሰት፣ በኦሮሚያ ክልል ውስጥ ይካሄድ የነበረ ሰብአዊ መብት ጥሰት፣ ኢቭን በመንግስት እንኳን በመንግስት ያልሆኑ ሁሉም የተካሄዱ የሰብአዊ መብት ጥሰቶችን አለመካተት እንደ ጉድለት የሚታዩና ይሄ ነገሮች ሁሉ በኢትዮጵያ ሉዓላዊ ግዛት ውስጥ የሚካሄደው የተፈጸሙ የሰብአዊ መብቶች በሙሉ መጠናት አለበት የሚል እና አለመጠናቱ ትንሽ ንቀት የሚታይ ቢሆንም ግን አበረታች ነገሮች ናቸው ብዬ ነው የማስበው።
በሀገሪቱ ሰላምን ለማስፈን ሁሉም አካላት ኃላፊነታቸውን መወጣት አለባቸው በማለት አክለዋል የፖለቲካ ምሁሩም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አመሰግናለሁ አስቴር። አድማጮች፣ ለምሽቱ የመጨረሻ ወዳደረግነው ቅንብር ነው የምንሻገረው። የኢትዮጵያ ህገ መንግስትና የክልሉን ህገ መንግስት ተጥሶ በምርጫው የተሸነፈን ፓርቲ አባል የኮሬን ህዝብ ወክሎ የፌዴሬሽን ምክር ቤት ሆኖ ተሰይመዋል ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የደቡብ ክልል መንግስትን ከሰሰ። በፌዴሬሽን ምክር ቤት መወከል የነበረበት በምርጫው አሸንፎ የክልሉ ምክር ቤት አባል የሆነ ወይም የምክር ቤቱ ከውጪ በቀጥታ የሚያስመርጠው መሆን ሲገባው የተወከለው ግን በክልሉ መንግስት የተመረጠው ወረዳውን የማይወክል ግለሰብ ነው ሲሉ ወቅሰዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ያነጋገራቸው በሐዋሳ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር ሽመልስ አሻግሬ ህጉ መጣሱን ገልጠው የሰጡትን አስተያየት ይዞ ቀርበዋል።
በደቡብ ክልል አማሮ ልዩ ወረዳ የኢዜማ ፓርቲ ሰብሳቢ አቶ አብርሃም አለማየሁ ህገ መንግስት ተጥሷል ሲሉ አንቀጽ ጠቅሰው ቅሬታቸውን ለቪኦኤ ገልጧል።
የፌዴራል ህገ መንግስት አንቀጽ 61 ንዑስ አንቀጽ 3 እና የደቡብ ህገ መንግስቱን በጣሰ ሁኔታ ስለተፈጸመብን ነው። ይህንን ነው እንግዲህ ለመክሰስ እየቻል ነው። ምክንያቱም ህዝቡ በመረጠው ልክ የራሳቸው መብት መጠቀም አለበት። በዛ ልክ ማይሆን ከሆነ ለምንድን ነው ህዝቡ የመረጠው የሚል ሀሳብ ነበረ። አሁንም ህዝቡ የሚፈልገው ነገር ዛሬም ነገም የራሳቸውን የመረጡትን ሰው በቦታው ለመላክ ነው ህዝቡ የሚፈልገው። በዛ ልክ ካልሆነ ምርጫ ምን አስፈለገ ነው? ምርጫም አያስፈልግም። በዚች ሀገር ላይ እናመጣለን የምንለው ዲሞክራሲም የህዝብ መብት የሚባለው አብላጫው የህዝብ መብት ተብሎ እስከዛሬ የነበረው ነገርም ተግባራዊ ስለማይሆን በትክክል በተባለው ልክ አንቀጹና ህጉ በሚፈቅደው ልክ ነው መሆን ያለበት የሚል ነው። የህዝቡም አቋም ይሄ ነው።
ህግ ጣሱ ብሎ ፓርቲያቸው እየከሰሰ ያለውም የክልሉ ህግ አውጪዎችና አስፈጻሚዎች እንደሆኑም ሰብሳቢው ተናግሯል።
የደቡብ ምክር ቤት ነው በዋናነት የደቡብ መንግስትና ቀጥሎም ደግሞ በአማሮ ላይ ያለው የብልጽግና ፓርቲ ተግባር ነው። ሁለቱም አንድ ላይ በመሆን ነው ይህንን በህዝብ ላይ እንዲህ አይነት ተግባር የፈጸሙት። ሁለቱ በመናበብ የሰሩት ስራ ነው።
በመሆኑም ህዝቡ የመምረጥና በመረጠው የመመራት ህገ መንግስታዊ መብቱ እንዳልተከበረም አስታውቋል። ድርጊቱ በዴሞክራሲ ባህል ግንባታ ላይም እንቅፋት የሚሆን አድራጎት ነው በማለትም ፓርቲያቸው ኮንኗል።
ህዝቡ ነው ያቀረበው። እንደ መስሪያ ቤት ወይም እንደ ፓርቲው በነው ፊርማ የወጣ ቢሆንም የህዝብ ጥያቄና
በክልሉ መንግስት ላይ የቀረበውን ክስ በተመለከተ ማብራሪያ እንዲሰጡ ወደ ተለያዩ የክልሉ የመንግስት ባለስልጣናት የእጅ ስልክ ላይ ቢደውልም ባለስልጣናቱ በሚያቀርቧቸው የተለያዩ ምክንያቶች የተነሳ አልተሳካም። ዳሩ ግን ማቸው በመገናኛ ብዙሀን እንዲገለጥ ያልፈለጉ አንዳንድ የክልሉ ምክር ቤትና የብልጽግና ፓርቲ ባለስልጣናት የክልሉ ርዕሰ መስተዳድር የፌዴሬሽን ምክር ቤት አባላትን ዝርዝር ለምክር ቤቱ አቅርበው ሲያስጸድቁ በክልሉ ምክር ቤት የብሔረሰቡ ተወካዮች መቃወም ሲገባቸው በሙሉ ድምፅ ጸድቋል ሲሉ መልሰው ትችት አዘል ሀሳብ ያቀርባሉ። አክለውም ምርጫውን ያሸነፈ ፓርቲ ብሔረሰቡን በፌዴሬሽን ምክር ቤት ይወክላል የሚል ዝርዝር ጉዳይ በህገ መንግስቱ ላይ አልተቀመጠም ሲሉ የመከራከሪያ ነጥብም ሰንዝረዋል። ኢዜማን ወክለው ተወዳድረው በማሸነፍ በክልሉ ምክር ቤት ብሔረሰቡን ከወከሉ የምክር ቤቱ አባላት ውስጥ አስተያየታቸውን ለቪኦኤ ሰጡት አቶ ዘናን ሀዱላም በዚህ ሀሳብ አይስማሙም። እስካሁን በተደረጉ 5 ምርጫዎች የፌዴሬሽን ምክር ቤት አባላት ሲመረጡ የነበረው ከክልሉ ምክር ቤት አባላት ነበር ሲሉም የቀረበውን የመከራከሪያ ሀሳብ አጣጥለዋል። ይልቁንስ አለ ብሎ ያሰቡትን የህግ ክፍተት ወደሚፈልጉበት አንሻፈው በመተርጎም አላማቸውን ለማሳካት ተጠቅሟል የሚሉት
ከዛ ፈንግጠን ግን በራሳችን ተነስተን ከምክር ቤቱ
ዲሲፕሊን ውጪ መድረክ ተነስተው ይሄ ምክር ቤት እንዴት ነው አካሄዱ የሚለውን ቅሬታ እስከ ማቅረብ ድረስ ደረሰናል። እሱ ብቻ ሳይሆን ኋላ ላይ ጉባኤው ከተበተነ በኋላ ኢንፎርማሊ በሆነ መልኩ መድረክ ላይ ሄደን የተከበሩ የምክር ቤቱን አፈ ጉባኤ ወይዘሮ ፋጤ ሰርሞሎን ጠይቀን ይሄ ህገ ወጥ ነው፣ ህገ መንግስታዊ ጥሰት ተፈጽመዋል የሚለውን ጠይቀን አው በቃ ተሻሽሏል የሚለው መልስ ነው የሰጡን።
አድማጮች፣ የዚህ ዘገባ ሙሉ ዝግጅት አልተጠናቀቀም። በነገው ምሽት ሙሉን እናቀርባለን። ዮናታንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች፣ የዕለተ አርብ ምሽት ዝግጅታችንን ታዲያ በዚሁ ማጠናቀቃችን ነው። ነገ ቅዳሜ ምሽት ከልዩ ልዩ ዝግጅቶች ጋር እንመለሳለን። ያስተናገድኳቸው አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከቀሩት ባልደረቦቻችን ጋር በዚሁ ተሰናበትን። ሰላም፣ ደህና አደሩ።